ሬዲዮ ጣቢያ የአማርኛው አገልግሎት ነው።
ጠቅላይ ሚኒስትር አብይ የለገጣፎን ቤቶች ጉዳይ አስመልክቶ አስተያየት ሰጡ። በአገራዊ ምርጫ ከመካሄዱ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር ኢህአዴግ አስታወቀ። በቅርቡ ተግባራዊ ይደረጋል የተባለው የኢህአዴግ አዲስ አወቃቀር መጠነኛም ቢሆን ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው በጉዳዩ ላይ አስተያየት ሰጡ ወገኖች ተናገሩ። የሚሉት በእለቱ አቢሬስ ከሚቀርቡት ናቸው።
ከምሽቱ ዜና መካከል ደግሞ ኢህአዴግ ወደ አንድ አገራዊ ፓርቲ የሚቀየራል መባሉ፣ ለገጣፎ ቀደም ሲል እንደሰማችሁት ህገወጥ ተብለው የፈረሱ መኖሪያ ቤቶችን ሲፈርሱ የተፈጠሩ ስህተቶችን የሚያጣራ ግብረ ኃይል ተሰማርቷል። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ቪየትናም ውስጥ ይገናኛሉ። የዩናይትድ ስቴትስ ምክትል ፕሬዚዳንት ፔንስ ቬኔዙዌላ ለዩናይትድ ስቴትስ ለቬኔዙዌላ ፕሬዚዳንት ማለት ጊዜያዊ ፕሬዚዳንት 100% ድጋፍ አላት ማለታቸው ተገለጠ የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ወቅታዊ ዘገባዎች ላይ ያተኮሩ ቅንብሮችም ይዘናል። አድማጮች፣ የአሜሪካ ድምጽ ለየት ያለ የድምጽ ስርዓቱን የሚለውጥበት እርምጃ እየወሰደ ነውና ድምጾችን በወቅቱ ማዘጋጀት ወይም ማቅረብ የማያስችል የቴክኒክ እክል ከገጠመን ከወዲሁ ማሳሰብ እንወዳለን። ከእለቱ ዘገባዎች ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ብርሃን ኃይሉ ስርጭቱን እየመራች ትገኛለች። ወደ ዋና ዜናዎቹ እናልፋለን። አሉላ እንደገለጠው አንዳንድ ድምጾች ጣቢያ መክፈቻ የመሳሰሉ በቴክኒክ ምክንያት የሉም፣ አልተሰሙም። አሁን ዜና ማንበብ ጀምራለሁ። ኢህአዴግ ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር አስታወቀ። በዚህ መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአዴግ ጽህፈት ቤት ምክትል ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአዴግ ከ30 ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። አብይ ርዕስ ይዘግብበታል።
የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በለገጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አቶ አድማሱ ጣሰው በተለይ ለአሜሪካ ድምፅ አብራርተዋል። ይበድኒ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። በትላንትናው ዕለት ከተለያዩ ክልሎች የህብረተሰብ ክፍሎች ተወካዮች ጋር ባደረጉት በዚህ ውይይት የለገጣፎን ጉዳይ ማንሳታቸው ተመልክቷል። ይህም በመጽሔቱ ዘገባ ይቀርብበታል።
የአልሻባብ ነውጠኞች ዛሬ ሰኞ ሞቃዲሾ አካባቢ ባካሄዱት ጥቃት 9 ሲቪሎችን እንደገደሉ የሶማሊያ ባለስልጣናት ገልጠዋል። ነውጠኞቹ ጥቃቱን ያካሄዱት በታች ሸበሌ ክልል ላፎሌ ውስጥ መንገድ በማጽዳት ላይ በነበሩ 11 ሲቪሎች ላይ መሆኑን ባለስልጣናት ጨምረው ተናግረዋል። ላፎሌ ከሞቃዲሾ በስተምዕራብ 20 ኪሎ ሜትር ርቀት ላይ የምትገኝ ነች። የክልሉ ገዢ መሐመድ ኢብራሂም ባሬ ለአሜሪካ ድምፅ ሶማሊኛ አገልግሎት በሰጡት ቃል 6 ወንዶችና 3 ሴቶች በነውጠኞቹ ሲገደሉ ሌሎች 2 መቁሰላቸውን ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ኃይል በታች ሸበሌ ክልል አልሻባብ ላይ 4 አዳዲስ የአየር ጥቃቶችን አካሂዷል። የዩናይትድ ስቴትስ የአፍሪካ ጦር አዛዥ እንደገለጡት 2 የነውጠኛው ቡድን ተዋጊዎች የተገደሉበት የጦር ኃይሉ የአየር ጥቃት ያነጣጠረው የአልሻባብ ተቋማት በሚገኙበት ስፍራዎች ነው።
የሰብአዊ መብቶች ጥበቃ በዓለም ዙሪያ እየተሸረሸረ መምጣቱን በሰላምና ደህንነት ላይ ስጋት መጋረጡንም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስጠነቀቁ። ዋና ጸሐፊው ዛሬ 40ኛውን መደበኛ ሰብአዊ መብቶች ጉባኤ ከከፈቱበት ከጄኔቫ ሊሳ ሽላይን ለአሜሪካ ድምጽ ተከታዩን አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል።
የሰብአዊ መብቶች አጀንዳ በበርካታ የዓለም ሀገሮች ውስጥ በማህበረሰባዊ ፍትህና ህዝቦች ህይወታቸውን ለማሻሻል ባላቸው ችሎታ ላይ አሉታዊ ውጤት እያስመዘገበ ነው ብለዋል ዋና ጸሐፊ አንቶኒዮ ጉቴሬሽ። አሳሳቢ ናቸው ብለው ከጠቆሟቸው ችግሮች መካከልም በሁሉም የዓለም ክፍልና የኢንተርኔት ጫፍ የሲቪል ማህበረሰቡ ምህዳር እየጠበበ መምጣት ነው። የአክቲቪስቶችና ጋዜጠኞች የስለላ ኢላማ መደረግ፣ የተሳሳቱ ዜናዎች ማራገብ ዘመቻና የሁከት ስጋቶች አሉ። ትላልቅ መረጃ ሰብሳቢዎችና ምስሎችን የሚለዩ ቴክኖሎጂዎችም ለዚህ የስለላ ተግባር አላግባብ መዋል ሐሳብን በነጻ የመግለጽ መብቶች ላይ ጣልቃ መግባት ነው። በመሆኑም የድርድሮችን ምህዳር ያቀጭጫሉ ሲሉም ጉተሬስ አስረድተዋል። የጸረ እስራኤላውያንና ጸረ ሙስሊሞች እንቅስቃሴ ያደገ መምጣትም ዋና ጸሐፊውን በእጅጉ ያሳሰቡ ጉዳዮች መሆናቸውን ያስረዳሉ። የጥላቻ ንግግሮች ለዲሞክራሲያዊ እሴቶች፣ ለማህበረሰባዊ መረጋጋትና ለሰላም ጸር ናቸው ሲሉም ጉተሬስ አስገንዝበዋል። አንዳንድ ዋና የሚባሉ አሉ ጉተሬስ፣ የፖለቲካ ፓርቲዎችና መሪዎች የጥላቻ ንግግሮችን እየቀዱ ለራሳቸው ፕሮፓጋንዳና ምርጫ ዘመቻ ይጠቀሙበታል። በአንድ ወቅት ይወገዙ የነበሩ ፓርቲዎችም በመንግስታት ላይ ተጽዕኖ እያሳደሩ ናቸው። ይህን በመሰሉ አካሄዶች የሰብአዊነት ምሰሶዎች ይዳከማሉ ነው ያሉት ጉተሬስ። 47ቱ የሰብአዊ መብቶች ጉባኤ አባላት በቀጣዮቹ 4 ሳምንት ጊዜ ውስጥ ዋና ጸሐፊው ባነሷቸው በርካታ ጉዳዮች ላይ ይወያያሉ። የሶሪያ፣ የማያንማር፣ ቡሩንዲ፣ ደቡብ ሱዳን፣ ኢራንና የሰሜን ኮሪያን የሰብአዊ መብቶች አያያዝም ይመረምራሉ ተብሏል። ዩናይትድ ስቴትስ ባለፈው ዓመት ራሷን ከአባልነት ያገለለችው ጉባኤው የመብት ረጋጮችን ይረዳል ስትል በመክሰስ እንደነበር ይታወሳል።
እግዚአብሔር ይስጥልኝ ሰለሞን። በናይጄሪያው ምርጫ የመጀመሪያ ድምጽ ቆጠራ ውጤት የወቅቱ ፕሬዝዳንት ሙሐመዱ ቡሃሪ 2 የደቡብ ምዕራብ ስቴቶችን አሸነፉ። ነጻው የናይጄሪያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ቡሃሪ ያሸነፉት የኢክቲ ክልልን 57 ከመቶ እንዲሁም የኡሱን ስቴትን ደግሞ 10,000 ድምጽ በማግኘት ነው። በቀጣዮቹ ሰዓታት ሌሎች ውጤቶችም እየተጠበቁ መሆናቸው ታውቋል። ባለፈው ቅዳሜ የተካሄደው የናይጄሪያው ፕሬዝዳንታዊ ምርጫ የድምጽ ቆጠራ እንደቀጠለ ሆኖ ውጤቱ ተቀራራቢ በመሆኑ ትናንት እሁድም የድምጽ መስጫ ጣቢያዎች ክፍት ሆነው ውለዋል። ከምርጫ ጋር በተያያዘ በተካሄደ ግጭት ደግሞ የሟቾች ቁጥር ወደ 30 አሻቅቧል። ምርጫ ኮሚሽኑ እንዳስታወቀው የቅዳሜው ምርጫ በተጓጎለባቸው ባንዳን የሌጎስ፣ የሪቨርስ እና የአናምብራ ስቴቶች ሌላ የምርጫ ቀን ይወሰናል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚያደርጉት ውይይት ፍሬያማ እንደሚሆን ተነበዩ። የሁለቱ ውይይት ሰሜን ኮሪያን ከኒውክሌር ጦር መሳሪያ ነጻ በማድረግ ላይ ያተኮረ መሆኑን ዋይት ሀውስ ገልጧል። ፕሬዚዳንት ትራምፕ ባለፈው ቅዳሜ ባሰሙት ቃል አይን ለአይን እንተያያለን ብዬ አምናለሁ፣ እናንተ ግን በቀጣዮቹ ቀናት በተደጋጋሚ ታዩታላችሁ ብለዋል። ቪየትናም ውስጥ በጣም አስደሳች የሆኑ የሁለት ቀን ተኩል ጊዜ እንደሚኖረንም አምናለሁ ሲሉ የዋይት ሀውስ ለተሰበሰቡ የተለያዩ ግዛቶች ገዢዎች ቡድኖች የተናገሩት ትራምፕ በጣም አደገኛ የሆነ አካባቢን ከኒውክሌር ጦር መሳሪያ ነጻ ለማድረግም መልካም አጋጣሚ ይሆንልናል ብለዋል። ፕሬዚዳንት ትራምፕ እንዲህ በሰሜን ኮሪያ በኩል አስፈሪ የሆነ የኒውክሌር ስጋት አይኖርም ካሉ በኋላ ሁለቱ መሪዎች በአለፈው ሰኔ መገናኘታቸው አይዘነጋም።
የቬኔዙዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ 100% የዩናይትድ ስቴትስ ድጋፍ እንዳላቸው ምክትል ፕሬዚዳንት ማይክ ፔንስ አስታወቁ። ምክትል የዩናይትድ ስቴትስ ፕሬዚዳንት ማይክ ፔንስ በአሁኑ ሰዓት ቦጎታ ኮሎምቢያ ይገኛሉ። የምክትል ፕሬዚዳንቱ ጉዞ ዓላማ በዩናይትድ ስቴትስ እውቅና ካገኙት ከቬኔዙዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ ጋር ለመወያየትና ቬኔዙዌላ ውስጥ እየተባባሰ ስለመጣው ቀውስ ለሊማው ቡድን ንግግር ለማድረግ ነው። ምክትል ፕሬዚዳንት ፔንስና የአካባቢው መሪዎች የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ስልጣን በቶሎ ስለሚለቁበትና ለቬኔዙዌላ ተልከው ብራዚልና ኮሎምቢያ ውስጥ የተከማቹት የሰብአዊ እርዳታዎች በፍጥነት ስለሚላኩበት ሁኔታ ይወያያሉ ተብሏል። አንድ የፕሬዚዳንት ትራምፕ አስተዳደር ባለስልጣን ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ሙሉውን የኢኮኖሚና የዲፕሎማቲክ ሚዛኗን በቬኔዙዌላ ላይ ለማዋል እንዳቀደች አመልክተዋል። ምክትል ፕሬዚዳንት ፔንስም የሊማ ንግግራቸውን ከማድረጋቸው አስቀድሞ ለቬኔዙዌላ ጊዜያዊ ፕሬዚዳንትነት እውቅና ከተሰጣቸው ከጓይዶና ከኮሎምቢያው ፕሬዚዳንት ኢቫን ዱኪው ጋራ ይገናኛሉ ተብሏል። የሊማ ቡድን ስብሰባ የሚካሄደው በሳምንቱ ማብቂያ ላይ ቬኔዙዌላ ድንበር ላይ አመጽ ከተካሄደና የማዱሮስ ወታደሮች ለቬኔዙዌላ የተላከው እርዳታ እንዳይደርስ እገዳ ካደረጉ በኋላ መሆኑ ነው።
በመጨረሻም ከሪፐብሊካኖችም ከዲሞክራቶችም ይሆኑ 58 የቀድሞ ዩናይትድ ስቴትስ ብሔራዊ ደህንነት ባለስልጣናት የሚገኙበት ቡድን ፕሬዝዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ መካከል ባለው ድንበር አጠገብ አጥር ለማቆም የሚያስችላቸውን ገንዘብ ለማግኘት ብሔራዊ አስቸኳይ ጊዜ ለማወጅ ስልጣኑ የላቸውም ሲል ዛሬ ሰኞ ተቃውሞ አሰማ። በአሁኑ ወቅት ፕሬዝዳንቱ አስቸኳይ ጊዜ ለመደንገግ የሚያደርሳቸው አንዳችም አስቸኳይና አጣዳፊ የሆነ ብሔራዊ ሁኔታ የለም ነው ያለው ቡድኑ። ፕሬዝዳንት ትራምፕ ከአስር ቀናት በፊት አስቸኳይ ጊዜ ያወጁት በሕገ ወጥ መንገድ ከተለያዩ አገሮች ፈልሰው የመጡ ፍልሰተኞችን ወደ ዩናይትድ ስቴትስ እንዳይዘልቁ ድንበር ላይ አጥር ለማቆም የጠየቁትን $5.7 ቢሊዮን የዩናይትድ ስቴትስ ምክር ቤት እንቢ ካለ በኋላ መሆኑ ይታወቃል። አይበቃኝም አሉ እንጂ ኮንግሬሱ $3.75 ቢሊዮን እንደፈቀደላቸው አይዘነጋም ተብሏል። አድማጮች የዜና የሚተላለፍላችሁ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ነው። ድምጽ የሌለው ዝግጅት ሊሆን ነው አዲሱ። ወደ ቀጣዩ ዝግጅት እናምራ። ድምጽ የለም ስል ትንሽ ሙዚቃ ለማሰማት እድል ተችሏል። ዛሬ የኛ ድምጽ ነው ይበልጡን የሚሰማው። የአድማጮች የእንግዶች ቅንብር ውስጥ የሚሰሙ ድምጾችን የምንችለውን ያህል እንሞክራለን። የቴክኒክ ሽግግሩ ፈተና አለው።
ልክ ነው። ቪኦኤን ቪኦኤ የሚያስመስሉት አንዳንድ ድምጾች፣ ለምሳሌ ዜና መክፈቻ፣ ዜና መቋጫ አልተሰማም እና ግን እኛው ነን። ይህ ቪኦኤ የአማርኛ አገልግሎት ነው። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አዲሱ አበበና
እኔም አሉላ ከበደ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ከሚቀጥለው ሀገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር ኢህአደግ አስታወቀ። በዚህ መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽህፈት ቤት ይቅርታ ይህንን አንቀጽ እንደገና አነባለሁ። በዚህ መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽህፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዷለም በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአደግ ከ30 ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። የኢኒሺየቲቭ አፍሪካ ዲሬክተር የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝዳንት አቶ ክቡር ገና በርዕሰ ጉዳዩ ላይ በሰጡት አስተያየት በቅርቡ ተግባራዊ ይደረጋል የተባለው የኢህአደግ አዲስ አወቃቀር መጠነኛ ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው አመልክተዋል። እስክንድር ፍሬው ነው ከአዲስ አበባ ዘገባውን ያጠናቀረው።
ከአንድ አመት ብዙም ያልበለጠ ጊዜ በቀረው የኢትዮጵያ ሀገር አቀፍ ምርጫ ኢህአደግ የሚባል ፓርቲ አይኖርም። ኦዴፓ፣ አዴፓ፣ ደኢህዴንና ህወሓት የሚባሉ አባል ድርጅቶቹም ይከስማሉ። ገዢው ፓርቲ እያካሄደ ያለውን የአዲስ አወቃቀር ጥናት አስመልክቶ ትናንት የተደመጠው ነገር በዚህ ሊጠቃለል ይችላል። ሁላችንም ያለንበት አንድ ኢትዮጵያዊ ፓርቲ እንፈጥራለን በሚል እየተጠናቀቀ ያለውን የኢህአዴግ አዲስ አደረጃጀት ጥናት ይፋ ያደረጉት የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ናቸው። በኢህአዴግ አባል ድርጅቶች ሳይሆን የግንባሩ አጋር በሆኑ ፓርቲዎች ከሚመሩት አፋር፣ ሶማሌ፣ ጋምቤላ፣ ቤንሻንጉልና ሐረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር በተወያዩበት ወቅት ነው ጠቅላይ ሚኒስትሩ ይህንን ይፋ ያደረጉት። ኢህአዴግ እስካሁን በቀጥታ የሚያስተዳድረው ኦሮሚያ፣ አማራ፣ ደቡብና ትግራይ ክልሎችን ብቻ ነው። ጠቅላይ ሚኒስትሩ ለተወካዮቹ እንዳብራሩት ግን ኢህአዴግ በአጋር ድርጅቶች የሚተዳደሩትን ጨምሮ ሁሉንም የኢትዮጵያ ክፍሎችና ኢትዮጵያውያን ባካተተ መልኩ እንዲደራጅ እየተሰራ ነው። ገዢው ፓርቲ ስያሜውን ጭምር እንዲቀይር የሚያደርገው ይህ ጥናት እየተጠናቀቀ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም በተለይ ለአሜሪካ ድምጽ አብራርተዋል።
ውይይት ተደርጎበት ነበር እና በዚህ ውይይት መጨረሻ ላይ በጉባኤው የተቀመጠው አቅጣጫ ጥናቱ ዘግይቷል፣ መዘግየቱ ትክክል አይደለም፣ አሁን መፋጠንና ጥናቱ መጠናቀቅ አለበት። ጥናቱ እንደተጠናቀቀ ፓርቲው ወደ አንድ ወጥ ፓርቲ እንዲቀየር የሚያስችል ሁኔታ ላይ እንዲደርስ አሁን ወቅቱ ከሚጠይቀው የፖለቲካ ትግል አቋያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የሚችል ስራ መሰረት አለበት ተብሎ ጥናት እንዲደረግና ማለት ጥናቱ እንዲፋጠንና እንዲጠናቀቅ አጣጫ ተቀምጦ ነበር።
በአዋሳው ጉባኤ ማለት ነው።
በአዋሳው ጉባኤ ውሳኔም ከላይ እንዲደርስ አሁን ወቅቱ ከሚጠይቀው የፖለቲካ ትግል አቋያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ
የፈራነው የቴክኒክ ችግር ለቀረቡትም ዝግጅቶች የተከስተ ይመስላል። አዲሱ አድማጮችን ምን አይነት ርዕሶች ላይ እንደምናተኩር እየገለጽን የቴክኒክ ክሉስ ይፈታ ድረስ እንዝለቅ። ምንድነው ግን የሚመስለው ይሄ ቴክኒክ ችግር ስንል የቴክኒክ ችግር ተቀላ አነጋገር ነው ለአድማጭ አይገባም።
እዚህኛ ጋር ብቻ በአማርኛ ብቻ ሳይሆን ቀደም ሲል እንዳልነው በሁሉም የዚህ ቋንቋዎች ላይ ይሄ ችግር አለ። እኔ መኪና ምለው እናንተ ምናምን ብልሽ ዘርሞታል
ኮምፒውተር
እኛ ምናነባውን ግን ወይ ምናወራውን ግን ያሰማል አይደል?
አዎ እሱን ያሰማል። በድምጽ የተቀረጹ ሊተላለፉ ከማጫወቻው ላይ የሚሰሩትን ማጫወት እንዳይችል ነው የሚያደርገው። ይሄ ግዚያዊ ችግር በተለይ ባሁን ሰዓት የተከሰተው ለአድማጮች ግልጽ ለማድረግ ሁሌም የቴክኒክ ክል ነው ምንለውና ቀደም ብለን እንደገለጽነው በተለይ የዛሬው እንዳልከው ከ40 በላይ የአሜሪካ ድምጽ ራዲዮ ጣቢያ ወደ ተለያዩ የዓለም ሀገሮች የሚያስተላልፍ ፈስርጭት የተለየ የስርዓቱን በለው የሲስተም ጥገና በማድረግ ላይ ባለበት ሂደት ውስጥ እነኚህ ነገሮች ተበልሰው ወደ ስራ አስኪመጡ ድረስ ይወሰደ እክል መሆኑ
ነው። ነገሩ ትላንት ነው የጀመረው። እንደውም ትላንትም ሰለሞን ዜና ሲያነብ ተከስ አርጓል ስለሆነ አባታ
ተከረው
እና ወደሚቀጥል እንዳለን ባጭሩ ግን የቴክኒክ ምንለውኮ ይገባል አድማጮቻችን ባክ
ተስፋ አድርጋለሁ። የሚቀጥሉትን በደንብ ማጫወት እንችላለን። የቀደመው ርዕስ አሟልተን በሌላ ሰዓት እንመለሳለን። አሁን በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውን የማውደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት ያስጠነቀቀበት ይከተላል። በለገጣፎ ለደረሰው ጥፋትም የከተማው አስተዳደር እንዲጠየቅ ጥሪ አቀርቧል። መላው የኢትዮጵያ አንድነት ድርጅት መለስካቸው ማዝርዝሩን ይዟል።
መያድ ዛሬ ባወጣው የጽሑፍ መግለጫ እንዳመለከተው ላለፉት
አትግል አቋያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የሚችል ስራ መሰረት አለበት ተብሎ ጥናት እንዲደረግና ማለት ጥናቱ እንዲፋጠንና እንዲጠናቀቅ አቅጣጫ ተቀምጦ ነበር።
በአዋሳው ጉባኤ ማለት ነው።
መያድ ዛሬ ባወጣው የጽሑፍ መግለጫ እንዳመለከተው ላለፉት 10
አቋያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር
ሰተቱ የተስተካከለ መስሎን ነበር። መለስካቸውን ልንሰማ ጀምረን እሱም ጀመር አድርጎ በመሃል እስክንድርም ይገባል ሌሎ ሰዎችም ይገባሉ።
ዛሬ እናንተ ብቻ ነው ስርጭቱ ላይ እንግዶቻችንም ቅንብሮቹም እኛ ሳንሆን አንቀርም።
በቃ ዜናውን በሙሉ እኛ እናነባለን። ምናልባት ለምን ስፖርት አንሄድም? አጠገባችን ሶሎሞን አለና የምናነበው ስለሚሰማ ሳምንታዊ ስፖርት ዝግጅት አጠገባችን ባለው በሰለሞን ክፍሌ ይቀጥላል። ቀጥል ሰለሞን።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። በአትሌቲክሱ የሩጫ ስፖርት ዜና ኬንያዊው በርናርድ ኪፕኮሪር እንገኖ እና ታንዛኒያዊቷ ፌሉና አብዲ በሞሮኮው የሳፊ ዓለም አቀፍ ግማሽ ማራቶን ድል ተቀዳጅተዋል። በእግር ኳስ የጅማ አባጅፋር ክለብ ከየካቲት 29 ጀምሮ ከውድድሮች ታግዷል። እነዚህንና ሌሎች ዜናዎችን ይዘናል። በትላንቱ ሞሮኮ የወደብ ከተማ በሳፊ ዓለም አቀፍ ግማሽ ማራቶን ሩጫ በወንዶቹም በሴቶቹም የኮርሱ ሬኮርድ ተሰብሯል። በወንዶቹ ኬንያዊው በርናርድ ኪፕኮሪር ንጌኖ በአንድ ሰዓት 1 ደቂቃ 06 ሴኮንድ ሲያጠናቅቅ፣ በሴቶቹ ታንዛኒያዊቷ ፌሉና አብዲ ማታንጋ በአንድ ሰዓት 10 ደቂቃ ከ50 ሴኮንድ ገብታለች። ወጣቶችም ትላልቆችም በተሳተፉበትና በሾች የተቆጠሩ ሯጮች የወደብ ከተማይቱ መንገዶች ሞልተው በታዩበት ውድድር ወቅቱ ፀሐያማ እንደነበር ተዘግቧል። ቀድሞም ያሸንፋል ተብሎ የተገመተው ኬንያዊው ባለፈው ዓመት ቫለንሲያ ላይ ግማሽ ማራቶኑን በ59 ደቂቃ ከ22 መግባቱ ይታወሳል። ትላንት በአሸናፊነት ሲገባም በኢትዮጵያዊው አትሌት በጌታነህ ሞላ ተይዞ ከቆየው የኮርሱ ሬኮርድ ላይ 2 ደቂቃ ግድም አንስቶለታል። ግዛቸው ኃይሉ ነጋሳ ከኢትዮጵያ በሁለተኝነት አጠናቋል። በርናርድ ኪፕኮሪር ንጎኖ ባንደኝነት በመጨረሱ የተዘጋጀውን የሞሮኮ 30,000 ዲራም ሽልማት ወስዷል። በሴቶቹ ታንዛኒያዊቷ ፌሉና አብዲ ማታንጋ ለድል ያበቃትን ካርድ ያወጣችው ዘግይታ ማብቂያው ላይ ነው። 1 ኪሎ ሜትር ብቻ ሲቀር ተፈትልካ ወጣ፣ በዛው ጨርሳለች። ኢትዮጵያውያቱ አስናቀች አወቀና ህይወት አያሌው ጥሩ ፉክክር አሳይተው የሁለተኛና ሶስተኝነቱን ስፍራ ወስደዋል። አትሌቲክሱን በጁላብ ቃልና የኢትዮጵያ እግር ኳስ ፌዴሬሽን ጂማ አባጂፋር እግር ኳስ ክለብን ፌዴሬሽኑ ከሚያዘጋጃቸው ውድድሮች አግዷል። እገዳው ተግባራዊ የሚደረገው ከየካቲት 29 ቀን 2011 ዓ.ም ጀምሮ ነው። ግርማቸው ከበደ ማብራሪያ ይዞ መስመር ላይ ይጠብቃል። መቀጠል ይችላል ግርማቸው።
ግርማ
ይቅርታ፣ የግርማቸው ድምጽ አልደረሰልንም። በጁና በቃለን ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ያ የቴክኒክ ችግር ሆኖ ሰለሞን ያው ደርሶ ይሆናል፣ ግን ያው ማስተማት አልቻልንም። እናመሰግናለን ሰለሞን። አሎላ ትንሽ ለሙዚቃ እንረፍ ወይንስ እንቀጥል?
ይሻላል። ሌሎች ዝግጅቶችም ምናልባት የመስተካከል እድል ካላቸው፣ ካልሆነ እንግዲህ እናንተ ዛሬ ማምሻውን የዝግጅቶቹ አካል
ግን ወደ ሙዚቃ ስንሄድና ምናልባት በንባብ ማሰማት የምንችላቸው ጊዜ አጥሯቸው እንዳይቀሩ ሰጋለሁ። ግን ባጭሩ ሙዚቃ እንጫወት እስቲ።
መልካም ብሩክን እናመሰግናለን። አዲሱ ይሄ የድምጽ ጉዳይ ሙዚቃ ሲሆን መስራቱ ግራ ያጋባል መቼም።
ኩኩ
ናች የተጫወተችው። ሌላውን አለመጫወቱ ሌላውን ድምጽና የሙዚቃውን ብቻ መጫወቱ ግራ ላይ ያጋባ ይችላል አድማጮቻችን። ምክንያቱም ደግመን ግልጽ እናድርግ
የፏፏ ሄራልዶጁ ድምጻዊት መስፈረችኝ ካልተሳሳትኩ
ያው የቴክኒክ ችግሩን እያወራሁ ነው። ለማንኛውም ከዘገባዎቻችን የተወሰኑትን በድምጽ ማጫወት ባንችልም ዘገባዎቹን እናስተዋውቅ። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፉ በተካሄደው ህገወጥ የተባሉ መኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንደሚሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ በትላንትናው ዕለት ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳሰኛቸውና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑንም አብራርተዋል። እስክንድር ፍሬው ከቢሮ ኃላፊ ጋር ያነጋገረውን የድምጽ ጉዳይ እንደተስተካከለ እናሰማለን።
መልካም። በሌላው ዘገባ ደግሞ ከሁለት አመት በኋላ በኦሮሞ ጃርሶና በሶማሌ ጎሳዎች መካከል የነበረው ግጭት በእርቅ ተፈቷል። ዛሬ በእርቅ ሂደቱ ላይ የተሳተፉት የሁለቱ ጎሳዎች የሀገር ሽማግሌዎች፣ ወጣቶችና ሴቶች በተለይ ለቪኦኤ እንደገለጡት በሁለቱም ወገን ከፍተኛ ጥፋትን ያስከተለው ግጭት ዛሬ በጭናክስና ጅጅጋ አካባቢ በምትገኘው በቱሉ ጎሌድ ባካሄዱት እርቅ ዘላቂ መፍትሄ በሚያስገኝ መንገድ ተቋጭቷል። የእርቅ ሂደቱ የሀገር ሽማግሌዎቹ ያለማንም ጣልቃ ገብነት በራሳቸው ያካሄዱት ነው ተብሏል። በዚህ ላይም እንግዲህ አዲስ ቸኮል ዝርዝር ነበረው። አሁንም ይሄ
የድምጽ ጉዳይ እንበለ
የድምጽ ጉዳይ መኪና ለል ነበር የድምጽ ጉዳይ አሁንም አላስቻለም። እነዚህን ሁሉ አጠራቅመን ማሰማታችን አይቀርም። የቴክኒኩ ጉዳይ
አንድ ሌላ ላከላዲስ ከመጽሔት በኋላ ላይ ሁለተኛው አጋማሽ ላይ ሊሰሙ ከተያዙት ዝግጅቶች ውስጥ ነው። ወደ መቀሌ የሚያሻግረን ነው። አረና ለሉዓላዊነትና ዲሞክራሲያዊ ፓርቲ በመቀሌ ከተማ ያካሄደው ህዝባዊ ስብሰባ ዋና መነጋገሪያው የፓርቲው ፖሊሲ አማራጮች እንዲሁም የኢትዮጵያ አገራዊ ወቅታዊ ሁኔታ ነበሩ ይለናል ሙልጌታ አጽባሃ ነው ከመቀሌ ያዘጋጀልን። የድርጅቱ አባላትና ደጋፊዎች እንዲሁም የመቀሌ ነዋሪዎች ጭምር በተገኙበት በዚህ የአረና ስብሰባ ላይ የቀመንበሩ አቶ አብርሃ ደስታ ባስተላለፉት መልእክት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብሮናል ማለታቸውንም ጠቁሟል። አሁንም የዚህንም እንደ ሌሎች ሁሉ የድምጽ ጉዳይ ተስተካከል እናሰማለን።
በሁለተኛው አጋማሽ የሚቀርቡ ያልከኝ አንድ ነገር አለ። በኋላ በኦሮምኛ የተላለፈ ታውቀዋለህ።
እሱ አይቀርም ማለት እናቀርባለን።
ከሙዚቃ ጋር አጅበን እናቀርበዋለን። ሌላ እንደዚሁ ከአለም ዜና ደግሞ ብናነብ የአልሻባብ ነውጠኞች ዛሬ ሰኞ ሞቃዲሾ አካባቢ ባካሄዱት ጥቃት 9 ሲቪሎችን ገድለዋል ብለዋል የሶማሊያ ባለስልጣናት። ነውጠኞቹ ጥቃቱን ያካሄዱት በታች ሸበሌ ክልል ላፎሌ ውስጥ መንገድ በማጽዳት ላይ በነበሩ 11 ሲቪሎች ላይ ነው ብለዋል ባለስልጣናቱ ጨምረው። ላፎሌ ከሞቃዲሾ 20 ኪሎ ሜትር ርቀት ላይ ነው የሚገኘው። የክልሉ ገዢ መሐመድ ኢብራሂም ባሬ ለአሜሪካ ድምጽ ሶማሊኛ አገልግሎት ሲናገሩ 6 ወንዶችና 3 ሴቶች መሞታቸውን 2 መቁሰላቸውን ገልጠዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ኃይል በታች ሸበሌ ክልል አልሻባብ ላይ 4 አዳዲስ የአየር ጥቃቶችን ማካሄዱ ተገልጧል። በሌላ በኩል ደግሞ ቀደም ሲል ባጭሩ ሰለሞን በሰማን ዘገባ የሰብአዊ መብቶች ጥበቃ በዓለም ዙሪያ የተሸረሸረ መምጣት በሰላምና ደህንነት ላይ ስጋት ጋርጧል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አስጠንቀዋል። ዋና ጸሐፊው ዛሬ 40ኛውን መደበኛ የሰብአዊ መብቶች ጉባኤ በከፈቱበት በጄኔቫ ነው ይህን ነገር የተናገሩት። ቀደም ሲል ዘገባውን ሰለሞን በስፋት አሰምቷል። በናይጄሪያው ምርጫ የመጀመሪያ ድምጽ ቆጠራ ውጤት የወቅቱ ፕሬዝዳንት ሙሐማዱ ቡሃሪ 2 የደቡባዊ ምዕራብ ስቴቶችን ወይም ግዛቶችን አሸንፈዋል። ነጻው የናይጄሪያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ቡሃሪ ያሸነፉት በኢኪቲ 57% እንዲሁም በኦሱን ስቴት 10,000 ድምጽ በማግኘት ነው።
እንዲሁም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋራ የሚያደርጉት ውይይት ፍሬያማ እንደሚሆን ተነበየው። የሁለቱ ውይይት ሰሜን ኮሪያን ከኒውክሌር ጦር መሳሪያ ነጻ በማድረግ ላይ ያተኮረ መሆኑንም ዋይት ሃውስ አመልክቷል።
አለም ዜና ሆይ ነበር።
ይሄ ብቻ አይደለም ግን ትንሽ የተሻሻለ ነገር አለ።
ትክክል ነው። አዲሱ ቀደም ብለን ተስፋ እንዳደረግነው አንዱን ከአዲስ አበባ የተጠናቀረ ዘገባ የማሰማት እድል አግኝተናል። መልሼ ላስተዋውቅ። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በለገጣፎ በተካሄደው ህገወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናቶች ውስጥም ስራ ይጀምራል ተብሏል። የኦሮሚያ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምጽ ባብራሩት ነው ይህን የገለጹት። ይህ በእንዲህ እንዳለ ታዲያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ በትላንትናው ዕለት ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎቹ ደርሳቸው መነጣጠራቸው ግን ቅር እንዳላሰኛቸው ህብረተሰቡ ከመሪዎች የሚጠብቀው ነገር መኖሩ ተገቢ መሆኑንም አብራርተዋል። የቢሮ ኃላፊው ያነጋገራቸው እስክንድር ፍሬው ነው።
እስክንድር ፍሬው ነው ግን ተስፋ አለን ብለን ነበር እንደገና ደግሞ ተበላሸ።
አልቀናንም።
አስተማማኝ ነገር
ለየት ያለ ዝግጅት ነው
ግድ የለም። ለነገሩ ዋና ዋናውን ነገር ለአድማጭ አድርሰናል።
ጠቅላይ
ሚኒስትሩም ሆኑ ቦለማ የተናገሩት ነገር በድምጻቸው ባይሰማም፣ እስክንድርም ድምጹ ባይሰማም፣ ሌሎች ዘጋቢዎች ድምጻቸው ባይሰማም ቅንብሩ ተዘጋጅቶ ግን መሳሪያዎቻችን አልተባበሩ።
ዛሬ እጃችን ያለን ነው ይበልጡን የምንገፋው። እንግዲህ ታዲያ ለምን ቅድም ከምታነሳቸው አንድ ሁለቱን በየተራ እናደርግም። አንዱ መነጋገሪያ አዲሱ ምናልባት ማታ የመከታተል እድል እንደነበር አላውቅም፣ የኦስካር ጉዳይ እናንተ የአዘጋጆቹ ፋታን የሚወስዱባት ቦታ ጋር የምናዘጋጀው ክፍል ውስጥ ተካቷል። ዛሬ ምን ይመስልሃል ስለ ኦስካር ብናወራ?
በጣም ድንቅ ነው። ከዛ ቀጥለን ደግሞ ሌላም እንደዚሁ እናወራለን። ግን ኦስካርን አንተ ተከታትለሃል?
ተከታታይ ያለው አዲሱ ያልተጠበቁ ውጤቶች ታይተውበታል። ቀደም ባለው የጋቢና ዝግጅት ከቆንጅት ጋር በመጠኑ ተካክሰን ነበረ። ወደ ለገጣፎ ልንመለስ ነው። ኦስካር ጋር እንመለሳለን። አቀናባሪያችን ብርሃን ኃይሉ ደርሷል። እስኪ እንሞክረው እያለች ነው። አድማጮች ለኦስካር እንመለሳለን እንዳልኩት። አሁን ወደ እስክንድር ዘገባ
ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው ትናንት የተደመጠው። ከሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉልና ሐረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩት ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው፣ ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት።
በቅርቡ ለገጣፎ ላይ አንድ ስራ ተሰራ። ኤግዛምፕል ነው ነግራችሁ። እኔ ሲታቀድ ሲሰራም አልሰማሁም፣ ሲፈጸም አላውቅም። የኔ ስራ አይደለም፣ ከተማ ስለማላስተዳድር የኔ ስራ አይደለም። ዘ ሆል ህዝቡ ግን የጮኸው አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስቡ ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው፣ የእሱ ስራ ያልሆነው ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም።
ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ
ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም።
ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ
ኦኬ። እስክንድርን ቁጣን ጠቀልና አድማጭንም እንደዚሁ። ይሄ እንግዲህ ምን ተጠብቀው እኮ ነው በመሃል የመቋረጥ ተጀምሮ ያለ ማለቅ። ምናልባት ብርሃን ሙዚቃ አዘጋጅታልናለች ወደ ሌላ ጉዳይ ለመሄድ እስከምንሰናዳ ድረስ። ጥሩ። ወደ ኦስካር መስቲ ቅድም ጀምረን ነበረ፣ አላገኘውም።
ዮስካርን ይዣለሁ ሌላ ሐሳብ እየነገረችም መሰለኝ ብርሃን
እኔም ልቤ እዛ ላይ ነው ያለው ናኮር የዘገበልን
ልክ ነው
በጣም አስገራሚ እኔ ከሷ አንጻር አንድ የሚገርመኝ ነገር መሰለ ባለፈው ሳምንት የምሰኛ ዜና የገባው ቀን ጃፓን ውስጥ 101 አመት የኖሩ ሰው የዓለም ትልቁ ሰው ተባሉ ብሎ ዜናው ላይ መጣ እኔ ዜናውንም አላነበብኩትም ለምን 110 እና 15 አመት እድሜ ያላቸው ኢትዮጵያ ውስጥ ሰዎች እንዳሉና በሱ ላይም ፕሮግራም እንደሰራው ስለማስተዋወስ እኔ 101 አመት ትልቅ የዓለም ሰው ነው በያለልም ብዬ
ለግግግዜው ከዚህ ቀደም በዓለም ደረጃ 116 ከፍ ያለው እድሜው ተገልጿል ግን አሁን ምን ሄደው ከእድሜ መቆየት ጋራ ግሩም የሆነ የተለየ ሁኔታ በሚያከል ነው
በጣም ፍቅር እስከ መቃብር ነው ቀጥል
ትክክል እንደርደር ናኮር መልካ ነው ያጠናከረልን ለሰባ አመታት በትዳር ተጣምረው የቆዩ የትዳር ጥንዶች በአንድ ቀን በአንድ ሰዓት ልዩነት ከዚህ ዓለም በሞት ተለዩ ሲል ይደረደራል አቶ ጉርሜሳ ኤሬንሶና ወይዘሮ ጉዲሴ ቂጣታ ናቸው ያምቦ ከተማ ቀበሌ 3 ነዋሪ ሲሆኑ በትዳር ለሰባ አመታት ተጣምረው መኖራቸውን ያቶ ጉርሜሳ ወንድም አቶ ማዴሳ ኤሬንሶ ለአሜሪካ ድምጽ ገልጠዋል በዚህ ረጅም የትዳር እድሜያቸውም 18 ልጆችን አብረው ማፍራታቸውን በርካታ የልጅ ልጆችን ማየታቸውን እንዲሁ የናኮር ዘገባ ይጠቁማል አቶ ጉርሜሳ ኤሬንሶ በ1889 ዓመተ ምህረት የተወለዱ ሲሆን የ122 ዓመት እድሜ ባለጸጋ መሆናቸውን ወንድማቸው ያስረዳሉ ይለናል አዲሱ ቅድም ወደምትለውም ይወስዳል ከእድሜ ባለጸግነቱም ከፍ ያለ ነው እንግዲህ የኢትዮጵያ እድሜ አመዘጋገም እና ባለ ያነጋግር ይችላል የተወለዱበትን በመልክት በጊዜ በጦርነቶች ነው የሚቆጠረው በተለይ የቀደመ አመታት
እርግጥ ዜናውን ዜና ያረጋው የሚያጎላው በአንድ ቀን መሞታቸው ነው ሰባ አመት አብረው ኖረው ባንድ ቀን
አንድ ሰዓት ውስጥ
ልዩነት አረፉና አንዳንድ ጊዜ ይሄ መልካም ነው የምትለው አጋጣሚ አለ አሁን ባለቤት ከሞቱ በኋላ ወይም ሴትዮዋ ከሞቱ በኋላ ወንድየው ቢቆዩ ጥሩ ህይወት ላይኖር ይችላል ወይም ወንድየው ከሞቱ በኋላ ሴትዮዋ በሐዘን በድንጋጤ የተለያየ ነገር አለና በጣም ትልቅ ለውጥ ያመጣል የባልና ሚስት እንዲህ ብዙ ዘመን
አብረው ከኖሩ በኋላ
መለያየት በጣም ትልቅ እንትን ይመጣል
መጠነኛ መረጃዎችን ላክል አዲሱ ባለቤታቸው ወይዘሮ ጉዲሴ ቂጣታ በ1921 ዓመተ ምህረት የተወለዱ ሲሆን እርሳቸውም የ90 ዓመት የእድሜ ባለጸጋ ናቸው ባልና ሚስት አብረው በኖሩባቸው ረጅም የትዳር አመታት በፍቅር አብረው ማሳለፋቸውን ልጃቸው ወይዘሮ አዳነች ጉርሜሳን ጠቅሶ እንዲሁና አኮር ገልጦልናል እኚህ የእድሜ ባለጸጋ ባልና ሚስትም በርጅና ምክንያት ባልጋ ከዋሉ አንድ ወር መቆጠሩን ሴት ልጃቸው ለአሜሪካ ድምጽ ገልጸዋል ይላል የአንድ ወር እድሜ ነው አልጋ የዋሉት የመጨረሻው አንድ ሁለት ነጥቦች ላክል አዲሱ ወዲላ ከመሸጋገራችን በፊት የሚገርመው ግን እንደናቆር ዘገባ እኒህ የትዳር አጋሮች የካቲት 14 ቀን 2011 ዓመተ ምህረት ለተ ሐሙስ ከሌሊቱ 6 ሰዓት አንስቶ አቶ ጉርሜሳ ከዚህ ዓለም በሞት ሲለዩ ቤተሰብ ምንም ይሃል ከባለቤታቸው ለመደበቅ ጥረት ቢያደርግም ትስስሩ የልብ ነበርና ወይዘሮ ጉዲሴም አንድ ሰዓት ባልሞላ ጊዜ ውስጥ ባለቤታቸው አቶ ጉርሜሳን ተከትለው አለፉ ይላል ልጃቸው ነዋብ የሚያደርገው ይሄ እንግዲህ ቀደም ያልከውንም ተጽኖ የሚያሳይ መስለኛል የትዳር አጋሮቹ ነተኛውን ፍቅር እስከ መቃብር አሳይተው የካቲት 16 2011 ዓመተ ምህረት ወዳጅ ዘመድ በተሰበሰበበት በአምቦ ኢየሱስ ቤተክርስቲያን ግብአተ መሬታቸው በክብር ተፈጽሟል ቤተሰቡ ይህንኑ አመልክቷል ነው ሲለን ናኩም መልካ ከአምቦ ያደረሰን የሐዘን ስሜትም ቢኖረው ህልፈትም ቢሆን እንዳልከው ለየት ያለ ግርም የሚያጭር ዜና ነው
በጣም እንጂ ደግሞ እኔም አንድ ተጨባጭ ምሳሌ ልንገርህ በ93 እንደ አውሮፓ አቆጣጠር ኢትዮጵያ ውስጥ ብዙ እድሜ ያላቸው ከወሎ አንድ ሰው ደወሉልንና ይሄን ሐል አመት የኖረ የለም ወይ ብለን 93 ዓመተ ምህረት ቆይቷል እንግዲህ 10 ምናምን አመት ነው ወደሙ አሁን እኔ ሁለት ባልና ሚስት አናገርኩ በቅርብ ማቃቸው ናቸው ከሌም ባለልህ ባልየው ከሞቱ በኋላ ሚስትየዋ በድንጋጤ ለብዙ ጊዜ ሳይናገሩ ቆይተው ነው የሞቱት አታቀውም አየህ ባል ሲያልፉ ሴትየዋ በጣም በድንጋጤ ምንም ነገር አልተናገሩ ለብዙ አመታት በኋላ እሳቸው ማረፉና እንዲህ አይነት ነገር አሁን ባልየው ቀድመው አርፎ ከሆነ ሚስትየዋ ወዲያው የሞቱት በድንጋጤም ሊሆን ይችላል
ግን ነገሩ አስገራሚ
ነው።
በአንድ ሰዓት ልዩነቱ
ተጽዕኖ ማድረግ
አብረው ተደምደሰው።
አዲሱ እንግዲህ የሐዘንም ጉዳይ ቢሆን ፍቅር እስከ መቃብር ብለዋል በመግቢያው። በርግጥም ፍቅር እስከ መቃብር ነውና ብርሃን የዚህ ግድም በመደበኛ በመናሰብማው ዜማ ይልቅ ለጉዳዩ ምክንያታዊ ሆነ ዜማ መርጠናል ናለችው።
መልካም ጋሻ በረሙን ላናመሰግናለን። ቀደም ሲል እንዳልነው ግን ከጉዳዩ ጋር የተያያዘ ብለን ነበር። በያዝም ሞቅ ደመቅ የሚያደርግ ሙዚቃ ነው።
አገሬ ይልሃል። ጥሩ ነው።
ጋሻ በረሙን ላናመሰግናለን። አሉላ፣ ይሄን ኦስካር ባለፈው ቅዳሜም ማስታወሳለሁ፣ የተመረጡትን ሰዎች ተቃቅሰህ እንደ መግቢያ አንድ ዝግጅት አቀርበህ ነበር።
ልክ ነው።
አሁን ኦስካር ተካሂዷል። ለይቶለታል
ማን
እንደሆነ፣
ማን አሸነፈ፣ ምን ሆነ፣ ምን ተጠበቀ። ጥሩ። አዲሱ ከተጠበቁት እንነሳ። ቀደም ሲል እንዳልከው በቅዳሜው ዝግጅታችን 10 የእጩዎችን ድምጽ ያገኙ 8200 ድምጽ ሰጪዎች አሉበት፣ ከፍተኛ ፉክክር የሚደረግበት በተለይም ቤስት ፒክቸርስ የሚባለው ምርጥ ምስሎች ብለነዋል። በግርድፍ ትርጉሙ በቀጥታ የፊልሙን ሁለንተናዊ ባህሪ የሚያሳይ አንድ ፊልም ያን ሽልማት ካሸነፈ እንደ ትልቁ ሽልማት የሚቆጠረውን ገጸ ባህሪያቱም ይሸለማሉ። ረዳቶቻቸው በተባባሪ ተዋናይነት የተጫወቱትም፣ የሙዚቃ አቀናባሪው፣ ቅንብሩ፣ ዲሬክተሩ ሁሉም ሽልማት አለውና ይሄ ትልቁ የሚባለው ዝግጅት ዘ ፌቨሪት ለተሰኘው ፊልም ይሰጥ ይሆናል የሚል ተገምቶ ነበረ። ይሁንና የደረሰው ዘ ግሪን ቡክ ለተሰኘው በደቡቡ የዩናይትድ ስቴትስ ክፍለ ግዛቶች በ60ዎቹና ቀደም ባሉት በርካታ አመታት በፊት የነበረውን የዘር ልዩነት የተከተለ ነጮች ጥቁሮችን በሚያገሉበት ዘመን የተካሄደ እውነተኛ ታሪክን የተከተለ ነው። ዘ ግሪን ቡክ ላይ አንድ ጥቁር የረቀቀ ሙዚቃ አዋቂ ከነጭ ሾፌሩ ጋር የሚያደርገውን ፊልሙ መታየት ያለበት ነው። አዲሱ የሚያደርገውን ጉዞ ሙዚቃውን እያሳየ የረቂቅ ሙዚቃ የሚባለው ወይም ክላሲክ በልማድ የሚባለውን የሙዚቃ ጠባይ የተከተለ ሙዚቃዎች የሚመለከት ነው። የሱ ነው ያሸነፈው። በእርግጥ ተዋናዩም በተባባሪ ተዋናይነት ማሽር ሃላ አሊ የተባለው ተዋናይም ሽልማት አግኝቷል። 3 ሽልማቶች ነው ይሄ ፊልም ያገኘው። ታዲያ ሌሎቹ በጣም ብዙ ተስፋ የተጣለባቸው ፊልሞች ቅድም የገለጽኩት እንደ ፌቨሪት ጨምሮ ለሽልማት አልበቁም።
እንደው ገባ ወጣ እያልክ ትገልጽልናለህ። አንድ ነገር ግን አስታወሰኝ፣ ይሄ ኦስካር ግራሚ በሙዚቃው በኩል እንደዚህ እና ይሄ ነገር በኢትዮጵያ አለ እንደው አንዳንድ ጊዜ እንዲህ አይነቱ ለምሳሌ ለአርቲስቶች ማነቃቂያና ማደፋፈሪያ ነው ቢኖር ካለ አላቀም እስካሁን
አላ አዲሱ ልክ ነህ
አይደል ነው
የለም የፊልም ሽልማቶች አመታዊ ሽልማቶች አሉ። መጀመሪያ አመታት እንደውም ከአንድ በላይ ሽልማት የሚሰጡ ድርጅቶች ፍክክር የሚያደርጉበት የሚመስል ነገር ተከስቶ ነበር። አሁን መጨረሻ ግን አንዱ ገኖ የመጣ ይመስለኛል። እዚህ ሀገር እንደምታውቀው ባለሙያዎች ናቸው የሚያዘጋጁት። ራስን የቻለ ተቋም አለው። 91 አመት አስቆጥሯል። ኦስካር ለምሳሌ ጎልደን ግሎብ አለ። ለየዘርፉ የኛን የኔናንተን ሙያ የሚመለከት ጋዜጠኝነትን ለሽልማት የሚያበቃ ድርጅትና የሽልማት ስነ ስርዓት አለ። በርካቶች ናቸው። ታዲያ ብዙ መሆናቸው ባያጣላም አዘጋጆቹ ማን ናቸው? እንዴት ይመርጣሉ? ራሱን የቻለ ርዕስ ነው። ኢትዮጵያ ውስጥ በጅምር ደረጃ ያለ ይመስለኛል። ባለፈው ታዲያ የምርጥ ሙዚቀኞችን እንዲሁም የተለያዩ የጥበብ ባለሙያዎችን ለሽልማት ያበቃ ድርጅት ከኤፍኤም
ሬዲዮ
ኤፍኤም ሬዲዮ አዘጋጆች የተለየ ፕሮግራም ያለ ይመስለኛል። ከነሱ ጋር ያዘጋጁትና ሽልማቱን ጨምሮ ዘግበንበታል። በጋቢና ፕሮግራም መቅረቡን አስታውሳለሁ። ሌላው አዲሱ ወደ ኦስካር ስንመጣ ታዲያ እንዳልከው ገባ ወጣ ያለን አንዳንድ ነገሮችን እናስታውስ። የዚህን አመት ልዩ የሚያደርገው ምናልባትም የታሪኮቹ ሁሉ መጠቅለያ የሚሆነው ኦስካር ከጥቂት አመታት በፊት ዋይት ኦስካር የሚል ስም ተሰጥቶት ነበረ። በነጮች ብቻ የተሸፈነ ከሌላ ዘር የመጡ ኤዥያኖች፣ ጥቁሮች በፊልም ኢንዱስትሪ ውስጥ ከፍተኛ ተሳትፎ ቢኖራቸው ጥሩ ስራም ቢሰሩ ለሽልማት አይበቁም የሚለው ውዝግብ የቆየ ነውና ያን ሲያሰኝ ነበረ። ነገሮች እየተለወጡ መጥተው ይሄ በጣም መሰረተ ሰፊ የተለያየ ትውልድ ወይም ዝርያን ያካተተ እንደውም በጥቁሮች ጥቁር አሜሪካውያን በአሸናፊነት ጎልቶ የወጡበት ጭምር ነው ማለት ይቻላል። የተነገረለት ትልቁ ነገር እሱ ነው።
ምናልባት ብርሃን አካባቢ ውርውር አለው
ያለ ነው።
ተስፋ አለን። ብርሃን እንዴት ነው? እየሞከርን ነው ነው የምትለው? እኛም ወደሚቀጥለው ቅንብር ለማለፍ እንሞክራለን። ያው ቅንብር ስል ስቱዲዮ ወይም ከዚህ ከብርሃን በኩል የሚተላለፍ ሳይሆን እኛው ራሳችን እዚህ የምናነበው ነው። ምናልባት ይሄንን ሙዚቃን በተመለከተ እንደ አሜሪካው አይነት የግራሚም ሆነ የኦስካር ውድድር በኢትዮጵያ እንዴት እንደሚዘጋጅ ከዚህ ቀደም የነበረው ምን እንደሆነ ምናልባት እንደው ባለሙያዎችን ጋብዘን ብናዋይ ጥሩ ግንዛቤ ይሰጣል ብዬ አስባለሁ።
ይመስለኛል አዲሱ፣ ምክንያቱም መሰረታዊ የጥበብ ስራዎች ሊያዋጡ ከሚችሉት አስተዋጽኦ በማህበረሰብ ለውጥ ውስጥ እንዲህ ባለው በኢትዮጵያ በሚታየው ግጭቶች በበዛበት ሁኔታ ውስጥ ሳይቀር የስነ ጽሁፍ ስራዎች፣ የፊልም ስራዎች፣ የሙዚቃ ስራዎች አዎንታዊ አስተዋጽኦ እንዲያበረክቱ ትጠብቃለህና የእነሱ ማደግ መለምለም ከመዝናናት ባሻገር ያለውን ቁም ነገር ላሰበ በብቃታቸው የተመረጡ ስራዎች ለሽልማት የሚበቁበት የተሟላ መንገድ መኖሩን ማየት ይፈልጋል። እኔ እናንተ በሩቅ ስለሆን መኖራቸውን ከማረጋገጥ በዘገባ የምናቀርባቸውን ከማየት ያለፈ እድል የለንም። ለግርግር ወደፊት እድሉ ይኖር ይሆናል።
መልካም ነው። ጥቂት በሙዚቃ ደግሞ ጊዜ ወስደን ምናልባት የሚስተካከል ነገር ካለ ከዘገባዎቹ ከተጓጉሉት ዘገባዎች አንዱን እናሰማ ይሆናል። ምናልባት ማነች ብርሃን ሙዚቃ አዘጋጅታናለች። በእሱ ሙዚቃ ትንሽ እንቆይና ወደ ሌሎቹ እናልፋለን። የሙዚቃ እረፍት እያደረግን ነው።
መልካም ትላለች።
ብርሃን ተናገሩ አለች። የምን ዝም ማለት ነው? ቀደም ሲል ግን ያልጠቀስከው ነገር አለ። ዲሬክተሮቹን በዚህ በኦስካሩ ዙሪያ
ልክ ነው አለ። እሱን
አንዳንድ ነገር ብለህ ምናልባት እዚህ ስቱዲዮ አስተውልሃል። ስለሆነ አባተ ነው ገባ ወጣ የሚለው አንዳንድ ነገሮች በሲዲ ያደረገ ሊተላለፉ የሚችሉ ድምጾች የሞከረ ያልሞከረው ነገር እንደሌለ ተገንዝቤያለሁ። ትላንት እሁድም ዜና ሲያነብ ሰምቻለሁና አንዳንድ ችግር አለ፣ ዘገባዎች ከሰሞኑ ይቀርባሉ አለና ትላንት ተጀመረ ይሄ ችግር ማለት ነው። በመላ ቪኦኤ ባሉ የቋንቋ አገልግሎቶች ያ ነገር እኛም ላይ ደርሶ ይሄው ዝም ብለን ምንም ነገር ከማድረግ ታግደናል። ያንተን የኦስካር የቀረ ነጥብ
የኦስካርን ጥቂት ነጥቦች እናነሳለን። ምናልባት ለመንደርደሪያው ከሰለሞን ተመልሶ መጥቷልና የቴክኒክ ችግሩ ምን ይመስል እንደነበር እሱን እናስቀድም። አዲሱ እናለዋውጠው። አንዳንድ ማስታወሻዎችን እያወጣ ነው።
መኪና ነገር እኔን ማቀው ነገር የለም። ሰለሞን
ተከታተል። መኪና ነገር ጀምር።
አመሰግናለሁ። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። ከትናንትና ጀምሮ አዲሱ እንዳልከው የአሜሪካ ድምጽ በመሰረቱ ካለፈው ከቅዳሜ ሌሊት ጀምሮ ነው መላ ስርዓቱን እያደሰ ነው የሚገኘው እና ሁሉም የቴክኒክ መሳሪያዎች እድሳት ላይ ነው ያሉት። በዚህ ምክንያት በተለይ እኛ የምንጠቀምበት ዳሌት የሚባል የኤዲቲንግ እና የመቅረጫ እና የማሰራጫ አሰራርና ስርዓት ነው ያለው ወይም ሲስተም ነው ያለው። ይሄ ዳለት የሚባል ደግሞ ሲስተም ዋና ቢሮው ያለው ፓሪስ ነው እና እዛ ካሉ ቴክኒሻኖቹም ጋር የአሜሪካ ድምጽ እየተገናኘ ችግሩን ለመቅረፍ ጥረት እያደረገ ነው። እሱ ብቻ አይደለም፣ ሙሉ ሲስተም ከውጭ የተገዛ ሶፍትዌር ነው። ሙሉ ሲስተም ሙሉ ስርዓት ስለሆነ የቴክኒክ ስርዓት ስለሆነ የቪኦኤ እየታደሰ ያለው ችግሮቹ ሙሉ በሙሉ ያልተፈቱት በዚህ በእኛ የመቅረጫ እና የማሰራጫ መሳሪያ ላይ ብቻ አይደለም፣ በሌሎችም ከመረብ ጋር ከኔትወርክ ጋር የተያያዙ ችግሮች እስከ ትናንትና ድረስ ወጣ ገባ ሲሉ ቆይተዋል። እንደዚሁም ሌሎችም መሳሪያዎች ላይ በኮምፒውተር ስርዓት ውስጥ ያሉ መሳሪያዎችም ላይ እንደዚሁ አይነት የመስተጓጎል ሁኔታዎች ነበሩ። አንዳንድ ጊዜ አርጀት ካለው ስርዓት እንወጣና ወደ ዘመናዊው ቴክኖሎጂ እየዘለቅን በምንሄድበት ጊዜ የድሮውን እንረሳዋለን። ለምሳሌ የሲዲ ማጫወቻዎቻችን አሉ እዚህ ስቱዲዮ ውስጥ። ነገር ግን ለሲዲ ማጫወቻዎቹ ይሄን ያህል ብዙ ትኩረት አይሰጥም። እነዚህ ሶፍት ኮፒ ስለሚባሉ ወይም ደግሞ በኮምፒውተር ለሚሰሩ ድምጾች ነው በአብዛኛው ትኩረት የሚሰጠውና እነዛ ሲዲዎች ራሳቸው እንደማይሰሩ ወይም ማጫወቻዎቻቸው ችግር እንዳለባቸው የሚታወቀው እንደዚህ አይነት ድንገተኛ ነገር ሲመጣና እንደ መጨረሻ አማራጭ እሱን እንጠቀምበታለሁ ብለህ ስትሞክር ነው። ስለዚህ አሁን ይሄ እድሳት ወደ መጠናቀቁ ይመስለኛል። እንዳበቃ ደግሞ እነዛን አርጀት ያሉትን ደግሞ መሳሪያዎች
ዛሬ የሚያልቀው
ቪኦኤ መከታተል ያለበት ይመስለኛል። በመሰረቱ ትናንትና ነበር ማለቅ የነበረበት፣ ትናንትም ችግር መኖር አልነበረበትም። ነገር ግን ቀደም ሲል እንደገለጽኩላችሁ ይሄንን ሶፍትዌር ለቪኦኤ የሸጠለት ኩባንያ ከቪኦኤ ውጪ ያለ ነው። ከዛ ኩባንያ ጋር መስሪያ ቤቱ እየተገናኘና ችግሩን በአፋጣኝ ለመፍታት እየሞከረ እንደሆነ ከመጀመሪያው ጀምሮ ከ24 ሰዓት በላይ በተከታታይ እየሰራ ነው።
ግን ሰለሞን አንድ ጥያቄ ነው ጠይቅ። አንተ በቴክኒክ ክፍሉም ከዚህ ቀደም አሜሪካ እንደመጣ ገብተሃል፣ ወደ ዘጋቢነት እኛ ጋር ሳትመጣና ዩናይትድ ስቴትስን የሚያህል አገር እንዲህ መሰል ቴክኒክ ችግር ሲገጥም ብዙ ሰው ሊገርመው ይችላል። አሜሪካ ውስጥ እንዴት እና ወደፊት ከዚያ ይሄን አይነት ችግር ለመቋቋም ፓሪስ ምን ሆነ የትም ያለውን ነገር ሰባስበው እንደ በተጠንቀቅ የሚቆሙ ይመስላል። በጣም እኮ የሚገርም ነው። እነሱ ነው
ጥሩ ጥያቄ ነው። በተለይ ዩናይትድ ስቴትስ ሲሊኮን ቫሊ ሀገር ነች፣ የብዙ ፈጠራ ሀገር ነች ዩናይትድ ስቴትስ እና እንዲህ አይነት ሁኔታዎች በሚፈጠሩበት ጊዜ አንዳንድ ጊዜ ትንሽ ይገርማል። መፈጠር ያልነበረባቸው ሁኔታዎች ናቸው የሚፈጠሩት። ነገር ግን ያልተጠበቁ ሁኔታዎች ይፈጠራሉ። ይሄ ነው የኮምፒውተር ስርዓት ማለት ፍጹም ማለት አይደለም፣ ሰው ማለት አይደለም። እና ከብረታ ብረት ጋር ከማሽን ወይ መኪና እንደምትለው አዲሱ ከሱ ጋር የምትሰራው ነገር አንድ ቦታ ላይ ሲደርስ
ስቱዲዮ
ከፍ ይችላል፣
ስቱዲዮ ዲቪ ሊጨርስ ይችላል።
እናመሰግናለን ሰለሞን።
በነገራችን ላይ ከኦስካር ጋር የተያያዘ ችግር አይደለም፣ ከኦስካር ጋር ተያይዞ ስለማታየው
ከኦስካር ጋር አልተያያዘም። እናመሰግናለን።
እንጠይቃለን ክቡራን አድማጮቻችን፣ እንደዚሁም ሪፖርተሮቻችንን በየቦታው ያሉበት ሁሉ በጣም ደክመው ያቀናበሯቸው በጣም ብዙ ዘገባዎች ነበሩ።
ጠቃሚ ዘገባዎች ደግሞ በተለይ
አድማጮችም ሪፖርተሮችም ይሄን
ተስፋ አለን ነገ ሁሉን ነገር በተሳካ ሁኔታ እንደምናስተላልፍ
ይሆናል ተስፋ እናደርጋለን። ሰለሞን እናመሰግናለን። አድማጮች ታዲያ የቴክኒክ ችግር አሜሪካ ያውም አሜሪካ ድምጽ ራዲዮ ላይገባ ቢችል ምክንያታችሁ ምክንያታዊ ነው፣ ትክክል ነው ብለን እናምናለን። ወደ ኦስካርን መልሳችሁ የኦስካርን ድምጾችም በተመሳሳይ መልኩ ማሰማት ባለመቻላችን እናዝናለን። አዲሱ ከአሸናፊዎቹ ከየዘርፉ ያሸነፉትን በመጠኑ እናስተዋውቅ። ቅድም ደጋግመን የገለጽነው ቤስት ፒክቸር በሚባለው የምርጥ ምስል ሁለንተናዊ በፊልም ሁለንተናዊ ይዘቱ የተመረጠውን ግሪን ቡክ ነው። በዛ ውስጥ ብላክ ፓንተር፣ ብላክ ክላንስማን፣ ቦሄሚያን ራፕሶዲ፣ ዘ ፌቨሪት፣ ሮማ፣ ስታር ኢዝ ቦርን፣ ቫይስ የተባሉት ከተመረጡት በእጩነት ከቀረቡት ውስጥ ነበሩ። አሸናፊ እንዳልነው ግሪን ቡክ ነው። ቤስት አክትረስ በሚለው በዋና ተባባሪ ተዋናይነት ያሸነፉት ዘ ፌቨሪት ከተባለው ፊልም ኦሊቪያ ኮልማን ናት። ምናልባት ለሰዓት ሲባል አሸናፊዎቹን ብቻ ልግለጽ ይመስለኛል። አዲሱ ቤስት አክተር በወንዶቹ የምርጥ ተዋናዩን ሽልማት የተቀዳጀው የቦሄሚያን ራፕሶዲ የሚባለው በጎልደን ግሎብም በተመሳሳይ ለማሸነፍ የበቃ ነው። ራሚ ማሊክ ይባላል ተዋናዩ። በቤስት ሰፖርቲንግ አክትረስ በዋና ተባባሪ ተዋናይነቱ ጎራ ደግሞ ኢፍ ቤል ስትሪት ኩድ ቶክ የሚል በጣም ግሩም ፊልም ላይ የተጫወተችው ሬጂና ኪንግ ናት። በወንዶቹ በዚህ ጎራ ያሸነፈው ሳም ራክዌል የተባለው ነው። እንግዲህ ሰዓታችን የፈቀደው ይሄንን ይመስላል። አዲሱ የማጠቃለያ ዜና ብናሰማ
የማጠቃለያ ዜና ሰምቼ በአጠር ባለ ሙዚቃ እንሰናበትና ወደ ትግርኛ ክፍል ዝግጅት እናልፋለን። የኦሮሚያ ክልል ፕሬዝዳንት ለማ መገርሳ በለገጣፎ በተካሄደው ህገወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምፅ አብራርተዋል። ኢህአደግ ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር አስታውቋል። በዚህ መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽህፈት ቤት ምክትል ምክር ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። በናይጄሪያው ምርጫ የመጀመሪያው ድምፅ ቆጠራ ወቅታዊ ፕሬዚዳንት ሙሐመድ ቡሃሪ በሁለት ስቴቶች እንዳሸነፉ ይነገራል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚያደርጉት ውይይት ፍሬያማ ይሆናል ሲሉ ተናገሩ። ዋይት ሀውስ እንደዘገበው ሰሜን ኮሪያ ከኒኩሌር ጦር መሳሪያ ነጻ በማድረግ ላይ ያተኮረ ውይይት መሆኑም ታውቋል። የቬኔዙዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ 100% የዩናይትድ ስቴትስ ድጋፍ እንዳላቸው ምክትል ፕሬዚዳንት ማይክ ፔንስ አስታውቀዋል። ፔንስ ዛሬ ወደ ቦጎታ ኮሎምቢያ ሄደዋል። ከዚያም ቬኔዙዌላ የአሜሪካ ዕውቅና ካላቸው ፕሬዝዳንት ጋራ ይወያያሉ ተብሏል። ከሪፐብሊካኖችም ከዲሞክራቶችም የሆኑ 58 የቀድሞ የዩናይትድ ስቴትስ ብሔራዊ ደህንነት ባለስልጣናት የሚገኙበት ቡድን ፕሬዝዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ መካከል ባለ ድንበር ላይ አጥር ለማቆም የሚያስችላቸውን ገንዘብ ለማግኘት ብሔራዊ አስቸኳይ ጊዜ ለማወጅ ስልጣኑ የላቸውም በማለት ዛሬ ሰኞ ተቃውሞ አሰምተዋል። ወደ ትግርኛ ክፍል ለማለፍ እኛ በዚህ በቀጣዩ ሙዚቃ ነው የምንሰናበተው። ብርሃን ኃይሉ ፕሮግራሙን ስትመራ ነበር። ያስተናገድናችሁ እኔ አዲሱ አበበና
እኔም አሉላ ከበደ፣ ሲድራክ የቴክኒክ ምህንድስናውን ያስተባበረ እዚህ ዘልቀናል። አድማጮች በነገው ምሽት ስንመለስ የገጠምን የቴክኒክ ፈተና ተሻሽሉን ብለው
ነገንዳ ይደገማለን
አንተግናለን ይከታን ጠይቃለን ለገጠሙ ችግሮችና ለድምጹ ክሎች መልካም ሽበኛ በኩል ትግኛ ተናደረ ከተላል።